የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 19 2011 ዓ.ም ምረት ምሽት የጋቢና ቪኦኤ ፕሮግራማችንን ጀመርን።
ጠቅላይ ሚኒስትር አብይ አህመድ በመንበረ ስልጣናቸው ላይ አንድ ዓመት እንደፈኑ የኢትዮጵያንን አስተያየት ተዟዙረን ጠይቀናል።
በ12ኛው ሰዓት ላይ ደርሰው መደመር በሚለው የፍቅር ቃል ህዝብን አስተባብረው ህዝብ ወደ አንድ ሀሳብ እንዲመጣና አገዛ ከመበታተን እንድትድን ያደረገው ስራ እጅግ የላቀ የዓለምን ያስገረመ ትልቅ ስራ ነበረ።
ሌላ አስተያየትም ተከትሎ ይቀርባል።
ጠቅላይ ሚኒስትራችን አብይ ያው በርካታ ነገሮችን ሰርቷል። በሰላም በማስማማት ዙሪያ ለምሳሌ አሁን ተማሪዎችን በማወያይ በትምህርት ቤታችን የመጣ ሰላም እንዴት እንደሚወርድ ምናምን ያስተማረን ነበር። ሴቶች ሚኒስተር መሆን እንዳለባቸው በስልጣን ላይ ወጥተው እንደሚሰሩ ያው ችሎታቸው ማውጣት እንደሚችሉ አስተምሮናል።
የዚህንና የሌሎችም ለምሽቱ ያዘጋጀናቸውን ቅንብሮች ይዘን እንመለሳለን። ለመስተንግዶ ነው ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ይቅደም። በሶማሊያ ዋና ከተማ ሞጋዲሹ በደረሰ በመኪና አደጋ ላይ በመኪና ላይ የተጠመደ ቦምብ ፍንዳታ በትንሹ 12 ሰዎች እንደተገደሉና የተወሰኑት ደግሞ እንደቆሰሉ የሀገሪቱ ፖሊስ አስታውቋል። የፖሊስ አዛዥ የሆኑት መሐመድ ሁሴን ለአሶሺየትድ ፕሬስ እንደተናገሩት ፍንዳታው የደረሰው ዋቢሪ በተሰኘ የሞጋዲሹ ክፍለ ከተማ በሚገኝ ምግብ ቤት ቅጽር ውስጥ ነው። የአይን ምስክሮች ፍንዳታው ምግብ ቤቱንና በአቅራቢያ የሚገኙ ሕንፃዎችን እንዳወደመ ለቪኦኤ የሶማሌኛ አገልግሎት ተናግረዋል። አክለውም ሰዎች በምግብ ቤቱ ፍርስራሽ ውስጥ መፈናፈኛ አጥተው እንደሚገኙም ተነግረዋል። እስካሁን ድረስ ለፍንዳታው ኃላፊነትን የወሰደ ቡድን ባይኖርም ጥቃቱ በሞጋዲሹ ተደጋጋሚ ጥቃት ካደረሰው የአልሸባብ ታጣቂ ቡድን ጥቃቶች ጋር ተመሳሳይነት እንዳለው እየተነገረ ነው።
ከሰሞኑ የራሻ ጦር አባላት ወደ ቬንዙዌላ ማቅናታቸውን ተከትሎ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ራሻ ከቬንዙዌላ መውጣት አለባት ሲሉ ተናግረዋል። ትራምፕ ይህንን የተናገሩት ዛሬ በዋይት ሀውስ የቬንዙዌላ ተቃዋሚ ፓርቲ መሪ የሆኑት ራሳቸውን የሀገሪቱ የሽግግር ዘመን ፕሬዚዳንት አድርገው ያወጁት ሁዋን ጓይዶ ባለቤት ከሆኑት ከፋቢያኖ ሮዛሌስ ጋር በመሆን በሰጡት ጋዜጣዊ መግለጫ ወቅት ነው። ወደ 100 የሚጠጉ የራሽያ ጦር አባላትን የጫኑ ሁለት አውሮፕላኖች ባለፈው ሳምንት መገባደጃ ላይ በሀገሪቱ መናገሻ ካራካስ ደርሰዋል። ይሄ የሆነው ዩናይትድ ስቴትስ ከሌሎች በርከት ያሉ ሀገራት ጋር በመሆን የሀገሪቱ ፕሬዚዳንት ኒኮላስ ማድሮ ከመንበረ ስልጣናቸው እንዲወርዱና በተቃዋሚዎቻቸው ሁዋን ጓይዶ እንዲተኩ ጫናውን ባበረከቱበት ወቅት ነው። ትራምፕ የዩናይትድ ስቴትስ ራሻ ከቬንዙዌላ ለማስወጣት ወታደሮችን ትልክ እንደሆነ በጋዜጠኞች ለቀረበላቸው ጥያቄ ጦር ማዝመትን ጨምሮ ሁሉም አማራጮችን እንደሚያጤኑ ገልጸዋል።
ማላዊ እስር ቤት ውስጥ የነበሩ 34 ኢትዮጵያውያን ዜጎች ዛሬ ወደ ሀገራቸው እንደሚመለሱ ተገለጸ። በኬንያ የኢትዮጵያ ኤምባሲ እንዳለው ኢትዮጵያውያኑ ወደ ሀገራቸው የሚመለሱትም ኤምባሲው ከሚመለከታቸው የማላዊ መንግሥት ባለሥልጣናት ጋር ተነጋግረው በተደረሰው ስምምነት መሠረት ነው። በተያያዘ ዜና በሕገ ወጥ መንገድ ወደ ኬንያ ለመግባት ሲሞክሩ ተይዘው በኬንያ እስር ቤት ውስጥ የሚገኙ 42 ኢትዮጵያን እንደሚመለሱም ተገልጿል። በቅርቡም በተመሳሳይ ሁናቴ ተይዘው የነበሩ 103 ኢትዮጵያን መመለሳቸውም ይታወሳል። በሌላ በኩል በታንዛኒያ ማረሚያ ቤት ውስጥ ለሶስት ዓመታት ታስረው የነበሩ 34 ኢትዮጵያን ተለቀዋል። ወደ ሀገራቸው ለመመለስ ዝግጅቱ እስኪጠናቀቅ ዋና ከተማዋ ወደሚገኘው እስር ቤት መዛወራቸውም ተገልጿል። በዚህ ያለው የኢትዮጵያ ኤምባሲ መናገሩን የሀገር ውስጥ ምንጮች አመላክተዋል።
የዓለም የጤና ድርጅት ትላንት የመጀመሪያዎቹ የኮሌራ ታማሚዎች ወደ ተገኙባት ወደ ሞዛምቢክ 900 ሺህ በ አፍ የሚሰጡ የመከላከያ ክትባቶችን ሊልክ ነው። በከባድ አውሎ ንፋስ ታዝሎ በወረደው ዝናብና ጎርፍ በተጠቁት በሞዛምቢክ፣ ዚምባብዌና ማላዊ ውሃ ወለድ በሽታዎች ከተዛመቱ ሌላ ከባድ አደጋ ይሆናል ሲል ድርጅቱ አስጠንቅቋል። ሳይክሎኒዳ ሶስቱን ሀገሮች ከመታቸው ወዲህ ከ700 በላይ ሰዎች ሞተዋል። ድንበር የለሽ ሐኪሞች፣ ሜዲሰን ሳን ፍሮንቴስ እና የዓለም የጤና ድርጅት አስቸኳይ እርዳታ ለመስጠት ሞዛምቢክ ይገኛሉ።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ሀገራቸው ከአውሮፓ ሕብረት የምትወጣበት እቅድን እንዲያልፍ በቂ የፓርላማ አባላት ድጋፍ ለማሰባሰብ የመጨረሻ ግፊት እያደረጉ ናቸው። ጠቅላይ ሚኒስትሩ ያቀረቡት እቅድ አማራጭ እንዲሆኑ የቀረቡትን 16 እቅዶች ትናንት ረቡዕ ፓርላማው ውድቅ ማድረጉን ተከትሎ የብሬግዚት እጣ ፈንታ ከምንጊዜውም ይበልጥ ያለየለት ደረጃ ላይ ደርሷል። ሜይ ካሁን ቀደም ሁለት ጊዜ ውድቅ የተደረገባቸውን የብሬግዚት እቅዳቸውን ፓርላማው ካላሳለፈላቸው ሀገሪቱ አዲስ አመራር እንደምትፈልግ ስለምገነዘብ ስልጣኔን ቀደም ብዬ እለቃለሁ ሲሉ ተናግረዋል።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ጥንቅር ነው። ወደ መጀመሪያው ዝግጅታችን እለፍ። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ አንደኛ ዓመታቸውን ደፈኑ። የነቀምቴ ጊምቢና አምቦ ከተማ ነዋሪዎቹን ደግሞ ቪኦኤ ዛሬ አስተያየታቸውን ሲጠይቁ ውሏል። አንዳንዶቹ የጠቅላይ ሚኒስትሩን ስኬት፣ አንዳንዶቹ ደግሞ ያላቸውን ስኬት ታጋርተዋል። ናኮር መልካ ከነቀምቴ በዚህ ቀጣዩን ዘገባ ልኮልናል።
የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው፣ አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ በዚህ ጉዳይ ላይ። ምን ማለት ነው? ጥፋት ነበረ ማለት ነው።
የነቀምቴ ነዋሪው ወጣት ፈቃዱ አያና ጠቅላይ ሚኒስትሩ በአንድ ዓመት የስልጣን ቆይታቸው የማይካዱ ስኬቶችን አስመዝግበዋል ይላል። እንደ ምዕራብ ኦሮሚያ ትኩረት ነፍገውታል የሚለውንም ያብራራል።
ዶክተር አብይ ወደ ስልጣን ከመጣ ወዲህ ጥሩ ለውጦች መጡ ያለ። ነገር ግን ለውጡ የመጣው ኦንሊ ፕራይም ሚኒስቴሩና ኦሮሚያ ፕሬዚዳንቱ ጋር ነው። ትክክለኛ ለውጥ የመጣ ሽሮቹ ያሉ አልተለወጠም። የቱ ጋር ነው ያልተለወጥንበት ቦታ ደግሞ የት ነው ብሎ ራሱን ገምግሞ ስር ያሉትን ካቢኔዎች ኦሮሚያ ሴክተር እስከ ዞኑ ድረስ ያሉት እስከ ወረዳ ምን አይነት ለውጥ ተደርጓል ቢባል ለውጡ እስከዚህም ነው። እስር ቤት የወጡ ራሱ አሁንም ተመልሶ ወደ እስር ቤት እየገቡ ነው። ምክንያቱም ሌላ ነገር አድርጎ አይደለም። ትክክለኛ ሌኒን ዲሞክራሲ በኛ ላይ አይሰራም። መንግስት እንደ መንግስትነቱ ምን አደረገ? እዚያ መሀል ህጉን ለማስተካከል የጠፋውን ወደ ህግ ለማቅረብ ምን አደረገ? አሁን ይሄ ካልተደረገ ለኦሮሞ ጥቅሙ ምንድን ነው? ከዚህ ወደ ቤኒሻንጉል መሄድ ህዝባችን ይሰጋል። ቤኒሻንጉል ውስጥ መግባት ህዝቡ ይሰጋል። ሰዎች ወደ እስር ቤት ከማንትን የአባው ሆነው የምናየው ከማለት ትክክለኛ አቋም ይዞ የትኛው ስራ ላይ ያውላል የትኛውን ህግ ያጥሳል የምለውን አስተያይ ጥሩ ነው ይላሉ።
ከግንቢ አስተያየታቸውን የሰጡት አቶ በላይ አበበ ጠቅላይ ሚኒስትር ዶክተር አብይ አህመድ ስራቸውን የጀመሩት በተሾሙበት ዕለት መሆኑን አስታውሰው በአገሪቱ ከነበሩት መሪዎች ይልቅ ምዕራብ ኦሮሚያን በተደጋጋሚ የጎበኙ የአገር መሪ መሆናቸውን ይገልጻሉ። ትኩረት አልሰጡም ስለተባለውን ጉዳይ የግላቸውን አስተያየት አስቀምጠዋል።
በቅድሚያ ራሱን ይህንን አገር ከተበታተነችበት ለመበታተን በደረሰችበት በ12ኛው ሰዓት ላይ ደርሰው መደመር በሚለው የፍቅር ቃል ህዝብን አስተባብረው ህዝብ ወደ አንድ ሀሳብ እንዲመጣና አገሪቷ ከመበታተን እንድትድን ያደረገው ስራ እጅግ የላቀ የዓለምን ያስገረመ ትልቅ ስራ ነው የተሰራው። በዓለም ባሉት አንዳንድ ታዋቂ ሀገሮች እንኳን በመሄድ ውጭ ያሉትን ተቃዋሚ ፓርቲ ወይም ተፎካካሪ ፓርቲዎች በማናገር ራሱ ወደ ሰላም ድርድር እንዲመጡ የተካሄደው ስራ እጅግ እጅግ የሚያስደንቅ። በቅድሚያ በሀገሪቱ ባሉ ትላልቅ ችግር ባለባቸው ዞኖች እና ክልሎች በይበልጥ በሶማሌ ትግራይ በመሄድ ደቡብ በመሄድ በቤኒሻንጉል ጋምቤላ በሚል ህዝቡን በውይይት ወደ አንድ ዓላማ እንዲመጡ ያደረጉት ሂደት በጣም ትልቅ ነው። አምቦ ላይ በተደረገው ልማታዊ ስራ ላይ ለመጀመሪያ ጊዜ የራሳቸውን ያላቸውን ሀብት ሰዓት አውጥቶ ራሱ ለጨረቃ አቅርበው ትልቅ የገቢና አስገኛ ዘዴ መፍጠራቸው ራሱ ለሀገሪቱ ላለው ልማት ምን ያህል እሳቸው ምን አይነት ፍላጎት እንዳላቸው የሚያሳይ ይመስለኛል። እኔ ቀርቦ አላናገረንም አላወያይም በቅሬታ ይሰማል። ከአንድ ወር በፊት ራሱ በቤጊ ላይ ያደረጉት ውይይት ራሱ ያንን ቅሬታቸውን ይቀርፋል የሚል ነበረ። ሌላው የኮማንድ ፖስቱ ነገር ጥሩ ነው እያደለ ሰጎት በጋጋ ኮማንድ ፖስት አያስፈልግም፣ የህግ በላይነት መከበር አለብ።
የአምቦ ነዋሪ ወይዘሪት ጃለኔ ዘውዴ ባለፈው አንድ አመት ጠቅላይ ሚኒስትሩ በተደጋጋሚ አምቦን መጎብኘታቸውን አስታውሳ የሴቶች ሁለንተናዊ ተሳትፎ እንዲጨምርም ሰርተዋል ትላለች።
ጠቅላይ ሚኒስትራችን አብይ ያው በርካታ ነገሮችን ሰርቷል። በሰላም በማስማማት ዙሪያ ለምሳሌ አሁን ተማሪዎችን በማወያይ በትምህርት ቤታችን እየመጣ ሰላምን እንዴት እንደሚወርድ ምናምን እያስተማርን ነበር። ሴቶች ሚኒስተር መሆን እንዳለባቸው በስልጣን ላይ ወጥተው እንደሚሰሩ ያው ችሎታቸውን ማውጣት እንደሚችሉ አስተምሮናል። ሚኒስተር ደረጃ 50-50% ከወንዶች ጋር ስልጣን ማስተዳደር እንደሚችሉ አሳይተውናል። በሀገራችን ትንሽ በአንዳንድ አካባቢዎች አለመስማማት ይኖራሉ እና በዛ ዙሪያ ላይ በአንዴ ማቆም ጥሩ።
የወለጋ ዩኒቨርሲቲው ስነ ዜጋ መምህርና በአዲስ አበባ ዩኒቨርሲቲ በሰላም እና ደህንነት ዙሪያ የዶክተሬት ድግሪያቸውን በመስራት ላይ የሚገኙት አቶ ቀነኒ ጅባት ጠቅላይ ሚኒስትሩ በአንድ አመት ቆይታቸው አሳክተዋል የሚሉትን እንዲያብራራሉ።
በመጀመሪያ የመጡ ለውጦች እንግዲህ በሶስት መልኩ ነው እኔ ማስቀመጥ የቻልኩት፣ ፖለቲካል ለውጥ፣ ኢኮኖሚካሊ ለውጥ እና ዲፕሎማቲክ ለውጥ የሚባሉ ትላልቅ ድንቅ ድንቅ የተደረጉ ለውጦች ናቸው። ፖለቲካሊ የመጡ ለምሳሌ ያህል የታሰሩ ሰዎች ተፈቷል። የሽብር አዋጆችም ተቀይሯል። ፖለቲካል ፓርቲ ቀጥታ ባልሆነ መንገድ ተሳትፎ በማድረግ ትክክለኛ ለውጥ ለኢትዮጵያ የሚበጅ ፖለቲካ ፓርቲዎችን ፊት ለፊት አምጥተዋል። ኢኮኖሚክ ሪፎርም የሚባሉትን ለምሳሌ ያህል የፕራይቬታይዜሽን ፖሊሲ የምንላል በቴሌኮም ባንክ በተለያዩ በመንግስት ስር ቀጥታ የሚተዳደሩ ከፊሉ ወደ ህዝብ በማምጣት ወደ ግሉ ሴክተር በማምጣት በሀገራችንም ሆነ በአፍሪካም በዓለም ደረጃ ላይ ተቀባይነት ውጤት አምጥቷል ማለት ይቻላል። ዶክተር አብይ ኢትዮ ኤርትራ ጋር ያለን ዲፕሎማሲ ከዚህ በፊት ኖ ፒስ ኖ ዋር ብለን የምንለው ዛሬ ትክክለኛው ሰላማዊ የሆነ ዲፕሎማሲ፣ ወደ አረብ ሀገሮች ያለን ዲፕሎማሲ፣ ወደ አውሮፓ ያለን ዲሞክራሲ፣ እኒህ ድንቅ የሆኑ ለውጦች ብለን ማንሳት እንችላለን።
ከምዕራብ ኦሮሚያ ጋር ተያይዞ ስለሚነሱ ጥያቄዎችም ምልከታቸውን ለአሜሪካ ድምፅ ገልጸዋል።
100% ሰላም ሰፍኗል ወይ? 100% በመንግስት በኩል ተቀብሏል ወይ? በፖለቲካ ፓርቲዎችም ሆኖ አንድ ሆኗል ወይ? የእርሳቸው ከአንጀት ነው ከአንገት ነው የሚል እስካሁን ጥያቄ አለ። እንግዲህ ይሄ የሪፎርሙ አንተካብ ነው። እንግዲህ በዚህ አንድ አመት ውስጥ እሱ የሰራቸውና እሱ የደረሰበት ቦታ ብንቆጥሮ ዶክተር አብይ እንደውም ካለፉት ብዙ ቦታዎች ሂዷል ብዬ አስባለሁ። እንደውም አንዳንድ ቦታ ላይ 2-3 የሄደበታለን። ጥሩ ሰው ራሱ ቤት እንዲመጣ እኮ ሰው ይፈልጋል። ጥሩ ሰው እንዲጎበኞ እንዲጠይቆ ሰውየው እንዲጋብዞ ይፈልጋል። ከዚህ ስሜት የተነሳ ይመስለኛል እንጂ ዶክተር አብይ ቆጠሩ የሄደበት ቦታዎች የሚበዙ ሁኔታዎች አሉ። አንድ ትክክለኛ ሪፎርም ህዝብን በመጎበኘት ህዝብን፣ አካባቢውን፣ አኗኗሩን በማወቅ እዛው ጥያቄያቸውም በመረዳት ትልቅ ለውጥ ያመጡ መሪ ናቸው ብዬ ላነሳው እፈልጋለሁ።
ዶክተር አብይና የለውጡ አመራሮች ለወደፊቱ ማድረግ አለባቸው ያሉትንም እንደ ምክረ ሀሳብ ጠቅሰዋል።
የህዝብ ችግሮች አሁን በተለያዩ መልኩ እየወጡ ነው፣ እየተጠየቁ ነው ያለው። ይሄንን ደግሞ አንድ በአንድ ለመመለስ ያህል የተያዘው ሪፎርም በተለያዩ አቅጣጫዎች የለውጦቹ በፍጥነት መሄድ አለባቸው። የተለያዩ ለውጥ ያስፈልጋሉ የተባሉ አጀንዳዎች ኢሹዎች ተነስተዋል። እሱም በፍጥነት በጊዜው መያዝና መነገበር አለባቸው። ካልሆነ ንጓተቱ ከሆነ ህዝብ ቅሬታውን እያነሳ ወደ ተፈለገው ዓላማ በሰዓቱም በቦታውን ብደረግ ህዝብም ወደ ሪፎርሙ የሚመለሱ ይመስለኛል። ካልሆነ
ለውጡን ለመቀልበስ የሚንቀሳቀሱ ቡድኖችም ቢሆኑ በቂ ጊዜ በመስጠትና ቢቻልም የለውጡ አካላት በመሆን አብሮ ለመሻገር ቢጥሩ የተሻለች ኢትዮጵያ ሩቅ አይደለችም ሲሉ ሀሳባቸውን አጠቃለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮርን ለአነጋገራቸው ሰዎችና ለዘገባው እናመሰግናለን። አድማጮች፣ ተከታታይ ዘገባዎች ይኖሩናል። የሌላ አካባቢ ሰዎችንም እንደዚሁ ተዘዋዙረን ዘጋቢዎቻችን ተጨማሪ አስተያየቶችን ይዘው ይመለሳሉ። ወደ ተከታዩ ዘገባ እንለፍ። ሳውዲ መራሹ ጥምር ኃይል የተወሰነውን የየመን ክፍል የተቆጣጠሩን የሁቲ አማጽያንን ለማስወገድ ዘመቻ ከጀመረ ድፍን 4 ዓመታት ከ2 ቀናት ደፍኗል። በተባበሩት መንግስታት ድርጅት ገለጻ ጦርነቱ በምድራችን የከፋውን ሰብአዊ ውጥንቅጥ ፈጥሯል፣ ሰዎችን ከመኖሪያ ቀያቸው አፈናቅሏል፣ የምግብ እጥረት እንዲከሰት አድርጓል፣ እያሻቀበ የመጣ የሰላማዊ ሰዎች ሞትና የህጻናት እድገት ላይ ጫና ያሳደረ ምክንያት ሆኗል ይላሉ። የተባበሩት መንግስታት ድርጅት በየቀኑ 10 ህጻናት ሊገቱ በሚችሉ ረሃብ ወለድ በሽታዎች እንደሚሞቱም ገምቷል። የተቀሩት ህጻናት እድገታቸው እንዲጓተት ጦርነቱ ምክንያት ሆኗቸዋል። የቻሉት ደግሞ ቤተሰቦቻቸውን ለማገዝ የስራ እድሎችን በማሰስ ላይ ናቸው። የቪኦኤ ዘጋቢ ዚላቲካ ሆክ ያጠናቀረችውን ሀብታሙ ስዩም እንደሚከተለው ይዞታል።
ዘውትር ከሰዓት ላይ ገቢ የሚያስገኝ ስራ እናገኛለን በሚል ተስፋ የሰነቁ ታዳጊ ወጣቶች በየመን ዋና ከተማ ሰነአ በሚገኝ የመቃብር ስፍራ ይሰበሰባሉ። 13 ዓመቱ አህመድ አልሐማዲ ከታዳጊዎቹ መካከል አንዱ ነው።
ሥራ ለማግኘት አዘውትረን ሰው ሊቀብሩ እስኪመጡ እንጠባበቃለን። አንድም ሰው ካልሞተ በዚህ የመቃብር ስፍራ ላይ ስናንዣብብ፣ ስንጫወት እንውላለን።
የ15 ዓመቱ ያስር አልራባሂ ጠዋት ላይ 3 ሰዓታትን ያክል በትምህርት ገበታ ያሳልፋል። ከሰዓቱም ደግሞ ሥራ ያፈላልጋል።
የሁለተኛ ደረጃ ትምህርት ቤት የመጀመሪያ ክፍል ተማሪ ነኝ። ማልጄ ከተነሳው በኋላ 2 ሰዓት ግድም ወደ ትምህርት ቤት አቀናለሁ። በዚያም እስከ 5 ሰዓት ተኩል እቆያለሁ። በመቀጠል ወደ አያቴ ቤት እገሰግሳለሁ። አንዳንዴ ምሳ በሱ ቤት፣ አንዳንዴ ደግሞ በእኔ ቤት ይሆናል። እስከ ቀትር በዚያ ከቆየሁ በኋላ ወደ መካነ መቃብሩ ሄዳለሁ። ጽዳት የሚፈልግ መቃብር ካለም እሱን አጸዳዳለሁ። እስከ ሐሙስ ድረስ ይህንኑ በየቀኑ ፈጽማለሁ። አርብ ዕለት ደግሞ ውሃ እሸጣለሁ።
አህመድና ያስር ለጥቂት ሰዓታትም ቢሆን የትምህርት ገበታን ይቋደሳሉ። 2 ሚሊዮን ገደማ የሚሆኑ የመናዊ ሕፃናት ግን ከ2015 የጎረጎሳውያኑ ዘመን ወዲህ ከትምህርታቸው እንደተቆራረጡ የተባበሩት መንግሥታት ድርጅት ይናገራል። 2500 የሚሆኑ ወንድ ሕፃናት፣ አንዳንዶቹ ዕድሜያቸው ከ10 ያነሰ ነው፣ በጦርነት ላይ እንዲሳተፉ ተመልምለዋል። በአንዳንድ ቦታዎች 15 ዓመት ካልሞላቸው ሴት ሕፃናት መካከል ገሚሱ ተድረዋል። የተባበሩት መንግሥታት የሕፃናት አድን ድርጅት ዩኒሴፍ ይፋ እንዳደረገው 2500 ትምህርት ቤቶች ከጥቅም ውጭ ሆነዋል። ከእነዚህ መካከል 2/3ኛው በጥቃቶች ወድመዋል። 27 በመቶ የተዘጉ ሲሆን 7 በመቶ ለወታደራዊ አገልግሎት አሊያም ለተፈናቀሉ ሰዎች መጠለያነት እንዲውሉ ተደርገዋል። የሕፃናቱ ጤና በምግብ እጥረትና ኮሌራን በመሰሉ ወረርሽኞች ምክንያት አደጋ ውስጥ ገብቷል። ራድዋን ዳሻን ሴት ልጃቸው በኮሌራ በሽታ የተያዘችባቸው አባት ናቸው።
እንድትመረመር ስናደርግ ለኮሌራ መጋለጧን ነገሩን። አሁን እየታከመች ነው፣ እየተሻላት ነው።
የሀገሪቱ መናገሻ በሆነችው ሰነአ እንኳን ሆስፒታሎች በሽተኞችን ለማከም የሚያበቃ ግብዓት የላቸውም። ከከተማ ርቀው በሚገኙ ቦታዎች ሁኔታው በመክፋቱ በአስፈላጊ ምግብ እጥረት ሳቢያ ችግሩ ጊዜ የማይሰጥ እየሆነ ነው። ዶክተር ማኪያ አልስላሚ የአጣዳፊ የምግብ እጥረት የፈጠራቸው በሽታዎችን በሚከታተል ሐኪም ቤት ውስጥ ይሰራሉ።
ይህች ልጅ በዚህ ሁኔታ ወደ ቤት ከተመለሰች ችግሩ መበርታቱ አይቀሬ ነው። እየፋፋ በሚመጣ እጢ ሰበብ ልትሰቃይም ትችላለች። የተወሰኑ እጢዎች እግሮቿ ውስጥ አሁንም አሉ።
ሕፃናት ላይ ትኩረት ያደረገው የረድኤት ድርጅት ሴቭ ዘ ቺልድረን ሲያስረዳ ዕድሜያቸው ከአምስት ዓመታት በታች የሆኑ 85,000 ሕፃናት በምግብ እጥረት ምክንያት እንደተቀጠፉ ገምቷል። 80% የየመን ሕዝብ ቁጥሩ 24 ሚሊዮን ገደማ ነው፣ ሰብአዊ እርዳታ በእጅጉ ይፈልጋል። 1 ሚሊዮን የሚሆኑ ሰዎች በጦርነቱ ሰበብ ተፈናቅለዋል።
ሀብታሙን ላጠናቀረልን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን በቀጥታ ወደ አስመራ ይወስደናል።
ባለፈው አርብ የካቲት 13 ሌሊት ከጅዳ ወደ አዲስ አበባ ይጓዝ የነበረ የሳውዲ አውሮፕላን ላይ ተሳፍረ የነበረች እናት መንታ ሕፃናትን በመገላገሏ አውሮፕላኑ በድንገት አስመራ ላይ እንዲያርፍ ተገደዋል። የመንታ ልጆች እናት የሆነችውን ተሳፋሪና ባለሙያዎችን አነጋግረው ብርሃነ በርሄ ከአስመራ ቀጣዩን ዘገባ ልኮልናል።
ባለፈው አርብ የካቲት 13 ሌሊት አንድ ባለቤትነቷ የሳውዲ አረቢያ የሆነች አውሮፕላን ጉዞዋን ከጅዳ ወደ አዲስ አበባ በማድረግ ላይ እያለች ከተወሰኑ ሰዓታት በኋላ ከተሳፋሪዎቿ መካከል አንዷ ሴት የህመም ስሜት ይሰማታል። የአውሮፕላኑ አስተናጋጆችም ሁኔታውን በማየት ቀርበው ችግሯን ሲጠይቋት እርጉዝ እንደሆነችና ምጥ መያዟን ትነግራቸዋለች። አስተናጋጆቹም እርጉዟን እናት በጋሪ እየገፉ ወደ አንድ ክፍል በመውሰድ እርዳታቸውን ማድረግ ይጀምራሉ። ለአውሮፕላኑ ካፒቴንም ስለ ሁኔታው ይነገረዋል። ካፒቴኑም በአቅራቢያው ለሚገኘው የአስመራ ዓለም አቀፍ አውሮፕላን ማረፊያ አስተዳዳሪዎች በሬዲዮ ግንኙነት ስለ ሁኔታው ካነጋገራቸው በኋላ ማረፍ እንደሚችል ይነገረዋል። አውሮፕላኗ ከማረፏ በፊት ግን እርጉዟ እናት የማዋለድ ልምድ በሌላቸው የአውሮፕላኗ አስተናጋጆች እርዳታ የመጀመሪያ ሕፃን ልጇን ወለደች። ሆኖም ግን ሕፃኗን ከእናትየው የሚያገናኘው እትብት ለመቁረጥ የሚያገለግል መቀስ ይሁን ሌላ መሳሪያ ስላልነበራቸው ችግሩ የከፋ ሄደ። በዚህ ቀውጥ ሰዓት እንደ አጋጣሚ ሆኖ አውሮፕላኗ አስመራ ዓለም አቀፍ አየር ማረፊያ ተርፋለች። በዚህ ጊዜ ስለ ሁኔታው ተነግሯቸው በተጠንቀቅ ሲጠባበቁ የነበሩ የኤርትራ የአዋላጅ ሐኪሞች አስፈላጊውን የሕክምና መርጃ መሳሪያ ይዘው በፍጥነት ወደ አውሮፕላኗ በመግባት እትብታቸው ያልተለያዩ ሕፃንና እናትን በተገቢው የሕክምና እርዳታ በመለያየት ሌላ ከፍተኛ ችግር ከመፈጠሩ በፊት የሕፃኗንና የእናትየውን ሕይወት ማትረፍ ችለዋል። መንታ ሴት ልጆችን በአውሮፕላን ውስጥ የወለደችው ወይዘሮ ጀነት ሁሴን አህመድ የተባለች ኢትዮጵያዊት እናት አውሮፕላን ውስጥ ስላጋጠማት ሁኔታ እንዲህ ስትል ተናግራለች።
እኔ ሲያመኝ ችዬው ዝም ብዬ ነበር፣ ግን አይቻል ሆነ። መጨረሻ ላይ ንገሯቸው አስተናጋጆችን አሞኛል አልኳቸው። ጓደኞች በጎን ያሉትን አራማ ተመስልን ቶርስት ህይወት ምናምን ብለው ሲሉ መጥተው ሀዛሁ ኩርሲ ላይ ያስተኝተው ሲያውኝ ምጥ መሆኑን አወቁት። አረብያ አንጥተው በአረብያ እየገፉ አሁን ቦታ እንደዚህ ታረቡታለህ እዛ ወሰዱ። እዛ ኸላስ ወዲያው ምሽጣ ነገር ውሃ ምናምን ነገር ፈሰሰ። ወሊድ ነው ወሊድ ነው ብለው ኸላስ አስተኙኝ። መጀመሪያ ቱ ልጅ ወጣች። ሀዛ ደግሞ መቁረጫ አብተዋን ወጥታ ይሄ የሚቆረጠው ነገር መቁረጫ መቀስም ሆነ ቤሳ ትብትንም ይሄን አጥተዋል። መጨረሻ ላይ ትብቱ እንደገና ወዲህ የመጣው ዶክተር ቆርጦ ያችኛይቱን ማዋለድ አየሩ አረፈ በኋላ ነው ያችኛይቱ ተወለደች።
በአውሮፕላን ሕጉ መሰረት የመውለጃ ቀናቸው የተቃረቡ እርጉዝ ሴቶች በአውሮፕላን መጓዝ እንደማይችሉ ነው የሚያመለክተው። ወይዘሮ ጀነት ግን እንዴት በአውሮፕላኑ መጓዝ ቻለች?
ሕጉ አይፈቅድም፣ ግን እንደው አለ ሀግዶቸው ይሆናል። ሕጉ ፈቅዶ አይደለም። ሕጉ ሁሉንም ነገር እየጠየቁ እንደዚህ ምንድን ስንት ወራቸው ነው ምናምን እያሏቸው ነው። ሌሎቹም ጓደኞቹ ሁለት አሉ እንደኔው እርጉዝ ናቸው። አንቺን አይጠይቁሽ ምሰኛን ነው የሚጠይቁኝ ይሉኛል። እኔ እንጃ እኔ አይጠይቁኝም። እንዲህ ሀጀ ላይ ጃኬት ነገር ጣል አድርጌ ነበረ። ዝም ብዬ ፓስፖርት እንሰጣቸው አይተው መትተው ዝም ብሎ ያሳልፉኛል። እነዛ ሲከተሉኝ ስንት ወራችሁ ነው የሐኪም በወረቀት አንጥሏቸዋል። ጭራሽ እኔን አልተናገሩኝም። ያኔ ሀመዲና ለጅዳ ተሰቅለናል ማለት ነው። ሀጠያሯ ተሰቀልን በኋላ ሂዛም ልበሱ ብለውና ሂዛም ለብሸ አስተናጋጁ ማለት ነው ሲመጣ ሲያየኝ የስንት ወር እርጉዝ ነሽ አለኝ። ያኔ ተሰቅል ያለሁ ሁልማ ነው ጨራርሶ አየሩን ይነሳ ሲል ነው እንዲህ አለማውረድ ብዬ ስድስት ወር ያልኩት ዝም ብሎ ለፍታ ይችን ብቻ እንዲ ቃል ጠይቆኛል።
በኦሮታ ማወለጃ ሆስፒታል ከገባችበት ሰዓት ጀምሮ የሰው እርዳታና እንክብካቤ እንዳልተለያት ተናግራለች።
በመጀመሪያ ወለደኝ ዶክተር እናቱን ነግሮ እናቲቱም ገንፎ የሆነ የሚጠጣ ነገር ሻሂውን ይዛ መጥታ እዚህ እህቱም መጥታ አብረውኝ እህቱ እኔ ጋር አድራለች ማለት ነው። እናቲቱም እንዲኸው መሻላ የሚቀያየር ልብስም አይዞሽ እናትሽ ነኝ አትሰቢ እያለ እየመጣ እያየች ነው። እኔ ጋር የወለዱትም ሴቶች መሻላ እዛ እንደገባሁት ሻሂውን ሀሊቡን ሁሉመናውን ነገር ማሻአላ ካራሳ ይዙሽ ይያሉ አስተናግደውኛል። በደንብ ተስተናግጃለሁ ማለት ነው። እንኳን አይደለም ሴቶቹ ወንዶቹ ድረስ ራሱ የሚጠጣ የሚበላ ባይሰሩም እየገዙ ያመጡ እየበላሁ ነው። ሴቶቹ ማቤታቸውም ሰርተው በውጭም ይዘው እየመጡ እየበላሁ ነው ማሻአላ። ሁሉም የጎደለ ነገር የለም አልሐምዱሊላህ ረብል ዓለሚን።
በኦራታ ሪፈራል ሆስፒታል የማህፀን የርግዝናና የወሊድ ስፔሻሊስት ዶክተር ክብራብ አስራት የመጀመሪያ ልጇ በአውሮፕላን እንደተወለደችና ሁለተኛው አገን ሆስፒታል ከመጣች በኋላ እንደተወለደችና በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ተናግረዋል።
ዲዮም እሸላት ከተወለደን ቡኑቡር ያክልቲዮም ቡኑቡር ኮይኖም ዲአንቲ አብጽቡኹን አትረከባላ ዲአንቲ ግን ቁርብ ተይናይ ምትንፋስ ጸገም ስለዝነበራ ዋህደ ደሙን ስለዝገበረ ሀገዝናይ ኦክሲጅን ግበረላለው።
አንታ ሴት ልጆችን በኖርማል ነው የወለደችው። የመጀመሪያ በጥሩ ሁኔታ ላይ ነው ያለችው። ሁለተኛዋ ግን የመተንፈስና የደም ማነስ ችግር ስለነበረባት የመተንፈሻ እርዳታ እየተደረገላት ነው። የደም ማነስ ችግሩን ለማስተካከልም በተደጋጋሚ ደም ተሰጥቷታል። በሰውነቷ አስፈላጊው የደም መጠን መሟላቱን ለማረጋገጥ በቀጣይ ምርመራ እየተደረገላት ነው። በአጠቃላይ ግን እናትየውና ሁለቱ መንታ ልጆቿ በጥሩ ሁኔታ ላይ ነው ያሉት ብለዋል። የህክምና ሙያ ማንኛውንም ሰው እንድትረዳ የሚያስገድድ መሆኑን ያስረዱት ዶክተር ክብራብ ይህ ፍጻሜ የሙያቸውና የሰላም ውጤት እንደሆነ ሲናገሩ፣ ሲስተር ገነት በበኩላቸው የኤርትራ ህዝብ እንግዳ ተቀባይ መሆኑን ያሳየ ፍጻሜ ነው ብለዋል።
ያኔ ከም ሐኪም መጠን ዝውዝኢት ናይ ሙያናን ናይ መሐላናን ማለት እዩ ህክምና ወይ ረድኤት ግበር ንመን ንማንም ዝብል መርሆ ናይ ህክምና ስለዘለና
ለእኔ እንደ ሐኪም ይህ የሙያችን ውጤት ነው። የህክምና እርዳታ አድርግ ለማን ለማንም የሚል የህክምና መርህ ስላለ እርዳታው ተደርጎላታል። በጣም ደስ የሚል ነው። የሰላም ውጤት ደግሞ አስደሳች ነው። ሲስተር ገነት በበኩላቸው የኤርትራ ህዝብ በባህሪው እንግዳ ተቀባይ ነው። በዛ ላይ ከሰላሙ ጋር ይህ ተጨማሪ ማሳያ ነው ብለዋል።
ኤርትራ ከዓ ብባህሪኡ ከዓ ተቐባል ጋሻ ስለ ዝኾነ ኣብ ርእሲ እቲ ሰላም ከዓ እዚ መርኣያ መግለፂ ይህበካ ማለት እዩ።
ለወይዘሮ ጀነት የተደረገላት የህክምና እርዳታና እንክብካቤ በሁለቱ አገራት መካከል የተገኘው ሰላም ውጤት እንደሆነ ተናገሩት። ወይዘሮ ንግስቴ ለአራስ ቤተሰቦች የእንኳን ደስ ያላችሁ መልእክት አስተላልፈዋል።
ብጎብ ዓይኑ ተጠማሚቱ ዝኸይ ዝነበረ ህዝቢ ሕጂ ግን እግዚአብሔር ኣምላኽ ይመስገን ሰላም ኮይኑና ካብ ኣምላኽ ክልቴና ኣሕዋት ተጠራሪፍና ክልቴና ህዝቢ ኣሕዋት ኢና ጎረብቲ ኢና ፅቡቅ ኩነታት ኣብ ፅቡቅ ሃዋህው ይርከብ።
ከወራት በፊት በጎሪጥ እየተያዩ የነበሩ ህዝቦች በአሁን ሰዓት በመካከላቸው ሰላም በመፈጠሩ ሁለቱም ጎረቤት ወንድምና እህት ህዝቦች ተሰባስበው ሰላሙ በጥሩ ሁኔታ ላይ ይገኛል። እሷም እድለኛ ናት። በዚህ በሰላም ሁኔታ ውስጥ ወደዚህ በመምጣት እርዳታ ማግኘት በመቻሏ ደስ ነው ያለኝ። ሰላሙ ባይፈጠር ኖሮ ግን ወደ ሌላ አገር እስክትደርስ ብዙ ትቸገር ነበር። ለባለቤቷና ወላጆቿ እንኳን ደስ ያላችሁ እላለሁ። ወይዘሮ ጃነት ሁሴን የህክምና ምርመራና ክትትል እየተደረገላት እንደሆነና የእሷና የመንታ ልጆቿ የጤና ሁኔታ ሙሉ በሙሉ ከተረጋገጠ በኋላ ከጥቂት ቀናት በኋላ ወደ ኢትዮጵያ እንደምትሄድም ታውቋል። ይህ በሳውዲ አረቢያ አውሮፕላን ውስጥ ያጋጠመው የወይዘሮ ጃነት የመንታ ህጻናት ውልጃ በአውሮፕላን በረራ ታሪክ ከሚከሰቱ ጥቂት ክስተቶች አንዱ ሆኖ ተመዝግቧል። በአስመራ ዓለም አቀፍ አውሮፕላን ማረፊያና እንዲሁም በኤርትራ የህክምና ታሪክም የመጀመሪያው ፍጻሜ ሆኖ ተመዝግቧል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ሰምና ወርቅ ያንተው ቅኝት ያንተው ደሃ አሀ በለም ያንተ ልጅ ወዝ ስታወጂ በላለ በደሃ አግዝ ለግዝ በፍቅር ገበታ አስተምረውናል ኮትኩተው የኔታ ብለን ሳንከልስ ለፍቅር
Kun Radio Sagale Amerikati.